ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል ያበራል ካምናም ስካካ ያማኬ ቃል አያረችም የኢየሱስ ቃል አያረችም ዘላለም ይኖራል ያበራል
እግዚአብሔር የተባረከ ይሁን። ጌታን እጅ ጋር ገን እናመሰግነዋለን። የሐዋርያት ሥራ ምዕራፍ 6 እናወጣለን። ከቁጥር 1 እስከ 7 ያለውን አብረን እንመለከታለን። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉንም ጠርተው እንዲያሏቸው የእግዚአብሔርን ቃል ትተን ማይድንና አገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው ስጢፋኖስን፣ ፊልጶስንም፣ ጰርክሮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርመናንም ቶ ወደ ይሁድነት ገብቶ የነበረውን ያንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆማቸው። ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። እግዚአብሔር ይመስገን። ክብር ለጌታ ይሁን። እግዚአብሔር ቃሉን ይባርክልን። አሜን። በየዘመናቱ መቼም ቤተክርስቲያን የተለያዩ ተግዳሮቶችን የተለያዩ መሰናክልን እየጣሰች ነው የምትተደው። እና ሁሉ ጊዜ ቤተክርስቲያን ካለች ተግዳሮት አብሮ አለ። እና የተግዳሮቱ አይነት የተለያየ ሊሆን ይችላል። ነገር ግን በየዘመናቱ ቤተክርስቲያን በተለያዩ ተግዳሮት ውስጥ ታልፋለች። የሐዋርያት ሥራ ቤተክርስቲያን ምዕራፍ 2 ላይ ያየናት፣ ምዕራፍ 3 ላይ ያየናት፣ ምዕራፍ 4 ላይ ያየነው ቤተክርስቲያን በሁሉ ነገር ምስክርነት ያላት ቤተክርስቲያን ናት። በፍቅር በልብ አንድነት በህብረት ያላቸውን ደግሞ አብረው የጋራ አድርገው በመከፋፈል በመጠባበቅ በማከላቸው የተረሳ ሰው እንዳይኖር በማድረግ በጣም 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 ምሳሌያችን የሆነች ቤተክርስቲያን ናት። ይሄ ብቻ አይደለም፣ አገልግሎታቸው በጣም በእግዚአብሔር ጸጋ የታጀበ አገልግሎት ነው። ድንቅና ታላላቅ ተአምራት በማከላቸው ይደረጉ ነበር። እና ሰዎች ሽባ ይፈወሱ ነበር። ብዙ ሰዎች ደግሞ ወደነሱ ይጨመሩ ነበር። በፍጹም ማንንም ሊያቆማት የማይችል የእግዚአብሔር ኃይል የታየባት ቤተክርስቲያን ናት የሐዋርያት ሥራ ቤተክርስቲያን። እንደዛም ሆና ግን ችግሮች ነበሯት ፍጹም አይደለችም በምድር ላይ ያለች ቤተክርስቲያን ያለ ተግዳሮት ያለ ችግር በፍጹም ሆና አታውቅም የኛንም ቤተክርስቲያን ጨምሮ ማለት ነው ፐርፌክት የሆነ ፍጹም የሆነች ቤተክርስቲያን የምትጠብቁ ሰዎች ተስፋ ቁረጡ ፍጹም የሆነች ቤተክርስቲያን ካለች እናንተ እዛ ቤተክርስቲያን አባል ሆናችሁ ስትገቡ ፍጹም መሆኗ ይቀራል ስለዚህ ሁላችንም የዛች ፍጹም ያይደለች ቤተክርስቲያን አባላት ነን ፍጹም ያይደሉ ሰዎች ከተሰበሰቡ ፍጹምነትን መጠበቅ አንችልም ደስ የሚለው ግን የምስራች የትኛውም አይነት ችግር አላቆማትም የትኛውም አይነት ችግር አላቆማትም ምራፍ 2 ምራፍ 3 ምራፍ 4 ላይ የቤተክርስቲያኒቷ ችግር ስደት ነበር ሐዋርያቶችን አሰሯቸው እንዳይናገሩ አዘዟቸው ያ ተግዳሮት ግን ቤተክርስቲያንን አላቆመም አሸንፋ ወጣች ብዙ ሰዎች እግዚአብሔርን ቃል ሰሙ በሺ የሚቆጠሩ ሰዎች ተጨመሩ በረታች እንጂ አልደከመችም ሰይጣን መልኩን ቀይሮ በውጪ ሳይሆን አሁን በውስጥ ችግሮችን ማምጣት ጀመረ ሁለተኛው ችግሯ ምራፍ 5 ላይ በሐናንያና በሳጲራ መርነት የገባ ችግር ነው ኮራፕሽን ነው ገንዘብ ወዳድነት ነው ራስ ወዳድነት ነው እግዚአብሔርን ሳይሆን ሰዎች ራሳቸውን የሚያሳዩባት ቤተክርስቲያን ነው የሆነችው እቺ ቤተክርስቲያን የዛሬ 2000 ዓመት ያለች ብቻ ሳይሆን አሁን በሀገራችን በአፍሪካ በኢትዮጵያ ያሉትን አብያተ ክርስቲያናት በመናይበት ጊዜ የኮራፕሽኑ አይነት የችግር አይነት የሰው ገንዘብ የመውደድ አይነት የሰው ክርስቶስን ሳይሆን ራስን የማሳየት አይነት ሰዎች ክርስቶስን እንዲከተሉ ሳይሆን ግለሰቦችን እንዲከተሉ የማድረግ ችግር አንድና ሁለት አይደለም ይሄ ችግር ዛሬ በየቦታው አለ ይሄ ችግርና የሚቀጥለው እንዳውም በጉልህ በኢትዮጵያን አብያተ ክርስቲያናት በአለም ዙሪያ የምታዩ ችግሮች ናቸው ኮራፕሽኑ በገንዘብ ብቻ አይደለም በንጽህና ጉድለት በዝሙት በተለያየ ሁኔታ በየጊዜው አልፎ አልፎ የምንሰማው ልክ እንደ ፊኛ ተነፍቶ አንድ ቦታ ላይ ሲፈነዳ የምናየው እዛ ጋ ነው ስንል ሌላም ቦታ እንሰማለን ነገር ግን ደስ የሚለው የክርስቶስ ኢየሱስ ቤተክርስቲያን ይሄን ሁሉ ያሸነፈች ነው የምትተደው ክብር ለጌታ ይሁን እግዚአብሔር ሰዎችን ሊቀጣ ይችላል ቤተክርስቲያን ግን ይሄን ሁሉ አልፋ ትሄዳለች ለምንድነው ቤተክርስቲያን ይሄን ሁሉ አልፋ የምትተደው ምክንያቱም በሐዋርያ በማቴዎስ ወንጌል ምዕራፍ 16 ላይ ጌታ እንደዚህ አለ ቤተክርስቲያንን ሰራለው የገሃነብ ደጆችም ደግሞ አይችሏትም ነው ያለው ቤተክርስቲያን የማናት እስቲ አንድ ላይ የክርስቶስ ናት የት ቤተክርስቲያን ነው የምትተደው ተብለን ብንጠየቅ ምንሰጠው መልስ እንደዛ አይደለም ምንሰጠው የግለሰቦችን ስም ነው ምንጠራው እግዚአብሔር ይቅር ይበለን ነገር ግን ቤተክርስቲያን የግለሰብ ሳትሆን ቤተክርስቲያን የእግዚአብሔር ናት ሃሌሉያ ጌታ በራሱ ታምኖ ደካማ አገልጋዮች በውስጡ እንዳሉ ያወቀ ቤተክርስቲያንን እሰራለሁ ኢትዮጵያ ያለችውን ቤተክርስቲያንን እሰራለሁ አሜሪካን ያለችውን ቤተክርስቲያንን እሰራታለሁ ሃሌሉያ ዩሮፕ ያለችውን ቤተክርስቲያንን እሰራለሁ ለዚህ ነው ያሸነፈች እያደገች እየበረታች የምትደው ሰሪዋ ጌታ ስለሆነ ነው እግዚአብሔር ይመስገን ዛሬ ደግሞ ሌላ ችግር መልኩን ቀይሮ በውጪ ሳይሆን በውስጥም ሳይሆን በጣም ኮመን በሚመስል ያሰራር ችግር ይዛ ነው አሁን የተገለጠችው የችግሩ ምክንያት ምንድነው የመጀመሪያው ስደት የሁለተኛው ኮራፕሽን የሶስተኛው ደግሞ ያሰራር ችግር ነው ዛሬ ምራፍ 6 ቁጥር 1 እስከ 7 የምናየው ያደራረግ የአድሚኒስትሬሽን ችግር ነው የገጠማት የችግሩ ምክንያት ምራፍ 6 ቁጥር 1 ላይ በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር የመጡ ሰዎች አንጎራጎር ወይም አጉረመረም ወይም አዘኑ ማለት ነው ምክንያቱም እንድነው የደቀ መዝሙር ቁጥር መጨመር ነው ለካስ ሰዎች እንዲበዙ እንጸልያለን ሰዎች ከበዙ በኋላ ደግሞ ችግር እየጨመረ ነው የሚሄደው ለምን ከቁጥር ጋር የሚመጣ ፕሮብሌም ነው በዚህ ቁጥር መሐከል ሰዎች እንዳይረሱ በዚህ ቁጥር መሐከል ሰው ብቻውን እንዳይቸገር በዚህ ቁጥር መሐከል እረ የሰው ያለ የሚል እንዳይኖር ይሄን ችግር ማንሳት አለብን ሐዋርያት ሥራ ቤተክርስቲያንን የገጠመው ችግር ይሄ ነው ሐዋርያቶች ያደረጉትን ነገር እስቲ ለትምርታችን አብረን እንመልከት የመጀመሪያ ሐዋርያቶች ያደረጉት ነገር ቁጥር 1 ችግሩን ተገነዘቡ ችግሩ ምን ነበር? በደንብ አድርጋችሁ ከሰማችሁኝ ከግሪክ ሀገር የመጡ ክርስቲያኖች አሉ። ኢየሩሳሌም ውስጥ ያሉ ደግሞ ክርስቲያኖች አሉ። በኢየሩሳሌም ያሉትም አይሁዶች ናቸው። ከግሪክ የመጡም ደግሞ አይሁዶች ናቸው። ከግሪክ የመጡት ግሪክኛ ነው የሚናገሩት፣ ባህላቸው የግሪክ ነው። ኢየሩሳሌም ውስጥ ያሉት ደግሞ አራሜክ የሚባል ቋንቋ ነው የሚናገሩት፣ ባህላቸው የአይሁድ የኢየሩሳሌም ባህል ነው። በሁለቱ መካከል ቴንሽን ነበረ፣ ከበፊትም የነበረ ቴንሽን ነው። ስለዚህ ከግሪክ ሀገር የመጡት ሰዎች ኦልሬዲ ይሄ ነገር ተሰምቷቸው ስለነበረ የኛ መበለቶች በትክክል ራሽን ስንቅ አልተሰጣቸውም። አይሁድ ያሉት ደግሞ መበለቶች እንደሚገባ እየተገለገሉ ናቸው። እኛ ግን እንደዛ ተቸግረናል፣ አልታየንም ብለው ከግሪክ ለመጡት ሰዎች ይናገራሉ። ችግሩ ይሄ ነው። ተረስተናል፣ አድሎ ተደርጎብናል፣ የዘር ልዩነት ተደርጎብናል፣ የባህል ልዩነት ተደርጎብናል። እና እቺ ቤተ ክርስቲያን ምዕራፍ 4 ላይ እንደተጻፈው ሁሉም ያመኑት አንድ ልብ አንድ ነፍስ ነበራቸው የሚለው ዝም ብሎ ስብከት ነው፣ የይሁድ ስብከት ነው። እኛ ግን መበለቶቻችን ውስጥ ለውስጥ ተጎድተዋል ብለው አቤቱታ አቀረቡ። የመጀመሪያ ሐዋርያቶች ያደረጉት ነገር ወንድሞች እህቶች ሆይ ችግሩን ተገነዘቡ፣ ሪኮግናይዝ አደረጉ። ችግሩ አለ ማለት ነው አሉ። ችግሩን ከገባን መፍትሄውም አጠገባችን ነው ያለው። ችግሩ የለም አላሉ። ችግሩን አላቀለሉትም። ችግሩን ችላ አላሉትም። አፍተሮል ይሄንን ችግር ያሉት ሰዎች ባልቴቶች እኮ ናቸው። ምን ለውጥ ሊያመጡ ይችላሉ በዚህ ቤተ ክርስቲያን ላይ? አላሉም። ይሄ ችግር የእኛ አቴንሽን የሚፈልግ ችግር ነው ብለው ተናገሩ። በጣም ትልቅ የሆነ ችግር የሚከሰተው ከትንሽ ነው። በደንብ አድርጋችሁ ስሙኝ። በጣም ትልቅ የሆነ ችግር ውስጥ የምንገባው ትንሽ የምንለውን ነገር ሳናስተካክል ስንቀር ነው። ለምሳሌ ትዳራችን ውስጥ በባልና በሚስት መካከል አንድ ትንሽ አለመግባባት ሊፈጠር ይችላል። ባል ወይም ሚስት ነው ያልገባኝ ነገር አለ፣ ቅር የሚለኝ ነገር አለ አንዱ ብል፣ ሁለተኛው ሁሌ ቅር ያለኝ እንዳልክ ነው ወይም እንዳልሽ ነው ብሎ ችላ ብል፣ ነገሩን ቢያናንቅ፣ እዛ ጋር የጀመረው ችግር በቀላሉ ሊስተካከል የሚችል ችግር ከጊዜ በኋላ ይገርማቸዋል፣ ብዙ ሰው የሚያሳትፍ ችግር ይሆናል። ብዙ ችግራችን ከዚህ ነው የሚጀምረው። የሀገር ችግር እንኳን ሳይቀር እነግራቸዋለሁ፣ ከዚህ ነው የሚጀምረው። አንድ ታሪክ ላንብብላችሁ። ሮባም የሚባል ንጉስ በነገሰ ጊዜ ህዝቡ አቤት አለ። ከበደብን፣ ጫና ከበደብን አሉ። የእስራኤል ንጉስ ነው። ታሪኩ ላንብበው። ሰለሞን ከሞተ በኋላ አባትህ ቀንበር አክብዶብን ነበረ። አሁን አንተ ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር እባክን አቃልልን ብለው ሮባምን ጠየቁ። እባክን ከበደን፣ ኑሮ ከበደን፣ ታክስ ከበደን፣ አልቻልንም ልጆቻችንን ማብላት እንደ ልብ ትምህርት ቤት መላክ አልቻልንም ብለው ነገሩት። አንተ ደግሞ ይህን ካቃለልክልን እኛ እንገዛልሃለን አሉት። እርሱም ሂዱ፣ በሶስተኛው ቀን ወደ እኔ ተመለሱ፣ አስቤ እነግራቸዋለሁ አላቸው። ከዛ በኋላ ሽማግሌዎችን ሰበሰበና አስተዋይ የሆኑትን ሰዎች ሰበሰበና ህዝቡ እንደዚህ ይለኛል፣ ለዚህ ህዝብ ለጠየቁኝ ከሶስት ቀን በኋላ ኑ ስላልኳቸው ምን ላድርግ? አቤት ብለዋል ብሎ ጠየቃቸው። ሽማግሌዎቹ እንደዚህ አሉት። እነርሱም ለዚህ ህዝብ አሁን ባሪያ ብትሆንና ብትገዛላቸው፣ መልሰ በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑሃል። እርሱ ግን ሽማግሌዎች የመከሩት ምክር በፍጹም አልተቀበለም ይላል። ከዛ በኋላ ምንድን ነው ያደረገው? ከእርሱ ጋር ወዳደጉት ወደ ወጣቶች ጓደኞቹ ሄደና እነሱን አማከራቸው። እነርሱም እንደዚህ አሉት፣ አባቴ የጫነብ ቀንበር አቃል ለምን ለዚህ ህዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸው። ከእነርሱም ጋር ያደጉት ብላቴኖች አባቴ ቀንበር አክብደውብናል፣ አንተ ግን አቃል ለምል ህዝብ እንደዚህ በላቸው፣ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችሁ እንደሆነ እኔ ግን እጨምርባቸዋለሁ። አባቴ ባለንጋ ገርፏችሁ እንደሆነ እኔ ግን በግንጥ ገርፋችኋለሁ ብለ ንገራቸው። ይህ ምን ችግር ነው? ቀጥ ለጥ ብለው ይገዙልሃል ብለው መከሩት። ሮባም የማንን የሰማ ይመስላችኋል? ህዝቡን ብታዳምጥ፣ ህዝቡን ብትሰማ፣ የህዝቡን ችግር ብታቃል፣ ለህዝቡ ብትገዛ፣ ህዝብ ሁሉ ይገዛልሃል ያሉትን የሽማግሌዎችን ምክር ትቶ የጓደኞቹ ምክር ሰምቶ ህዝብ ሲሰበሰብ ወጣቶቹ የነገሩትን ነገር ለህዝቡ ነገራቸው። አባተ ቀንበር አክብዶባቸዋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባተ ባለንጋ ገርፏቸዋል፣ እኔ ግን በግንጥ ገርፏቸዋለሁ ብሎ መልስ ሰጣቸው። ቁጥር 16 ላይ አንደኛ ነገሥት 11 16 ነው የማነበው፣ እናንተ ስሙኝ። እስራኤልም ሁሉ ንጉሱ እንዳልሰማ ባዩ ጊዜ ህዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን? ከእንግዲህ በኋላ በቃ እሱ ይንገስ፣ እኛ ወደ የድንኳናችን እንግባ አሉ። ንጉሱ ይንገስ፣ እስራኤል በሙሉ ግን ወደ የቤቱ ይግባ። መንግስት አዋጅ ቢያወጣ አንሰማም። መንግስት ጦርነት ክተት ብል እኛ አንዘምትም። መንግስት ይህን አድርጉ ብል አይመለከተንም። መንግስት ድምፅ ስጡ ብለን አንሰጥም። ምክንያቱም እሱ ካልሰማን እሱ ያስተዳድር፣ እኛም በየቤታችን እንግባሉ። ሮባም ይገርማቸዋል። ከዚህ በኋላ ብዙም አልቆየም፣ መንግስቱ ተከፈለ። የእስራኤልን የምታክል መንግስት የልጅ ጫወታ በሚመስል መንገድ ተከፈለ። ትንሽ የሆነ ፕሮብለም ፌስ ባለማድረጉ፣ ትንሽ የሆነ ችግር ባለማቃለሉ፣ ትንሽ የሆነ ችግር ጊዜ ወስዶ ባለመስማቱ እስራኤል በሁለት ተከፈለ። ብቻውን ቀረ። ባለማንሳታችን፣ ባለመነጋገራችን ይብስ እንደሆነ እንጂ እየቀለለ አይሄድም። እነዚህ ሰዎች ግን ገና ችግሩ ተመልከቱ፣ በባልቴቶች ነው የጀመረው። ባልቴቶች የተናገሩት ለሐዋርያት አልተናገሩም። ለማን የተናገሩ ይመስላችኋል? ለግሪክ ሰዎች፣ ለሀገራቸው ሰዎች ነው የተናገሩት። የሀገራቸው ሰዎች ተሰብስበው ወደ ሐዋርያት መጡና የእኛ ሀገር ባልቴቶች ተጎድተዋል ነው ያሉት። አሁን በባልቴቶች ችግሩ የጀመረው ወደ ግሪክ ሰዎች ሄደ። ያ ነገር መፍትሄ ባያገኝ ኖሮ በግሪክና በአይሁድ መካከል ጦርነት ይነሳል። ተግዳሮት ማለት ይሄ ነው። የእግዚአብሔር ስራ ይበላሽ ነበር። ነገር ግን ችግሩን ሪኮግናይዝ አደረጉ። ለመሆኑ ትዳራችን ውስጥ ያለውን ችግር ሪኮግናይዝ አድርገናል? በግንኙነታችን መካከል ያለው ችግር እስቲ እውነት ይሆን ወይ ብለን በደንብ ሰምተናል? እግዚአብሔር ይርዳን። አሜን። ሁለተኛ የራሳቸውን ቀዳሚ የሆነውን ኃላፊነት አወቁ። የእግዚአብሔርን ቃል ትተን ማዕድን ልናገለግል አይገባንም አሉ። እነዚህ 12 ሰዎች ናቸው እና አሁን በዚህ ሰዓት ከአስር ሺህ በላይ የሆኑትን ሰዎች ችግር እየዞርን በር እያንኳኳ ልናደርግ አንችልም። እኛ የእኛ ፕራዮሪቲ ለቃልና ለጸሎት መትጋት ነው። ነገር ግን ለዚህ ደግሞ መፍትሄ እናዘጋጃለን አሉ። እኛ ግን ለጸሎትና ለቃሉ እንተጋለን አሉ። ዋናው ኦርጋናይዜሽን የሚያስፈልገው ዋናው ብዙ ነገር የሚያስፈልገው ቃሉ እንዲሮጥ ነው። ይሄ ቃል እየሰፋ በመጽሐፍ ቅዱሳችን ላይ ሐዋርያት ሥራ 9:31 12:24 ሐዋርያት ሥራ 19:20 የጌታ ቃል በኃይል ያድግና ያሸንፍ ነበረ ይላል። ችግር ሲመጣ ይፈቱታል፣ የጌታ ቃል እየሰፋ ይሄዳል። እግዚአብሔር ይመስገን። ስደት ሲመጣ ያልፉታል፣ የጌታ ቃል እያደገና እየሰፋ ይሄዳል። የአስተዳደር ችግር ይመጣል፣ ያልፉታል፣ የጌታ ቃል እያሸነፈና እያደገ ይሄዳል። እንግዳውስ እንደዛ ከሆነ እነዚህ 12 ሐዋርያት ከጌታ ጋር የነበሩ 3 ዓመት አብረው የተኙ የተነሱ የበሉ ታምራቱን ያዩ እኛ የቃሉ ኃላፊነት አለብን አሉ። የነሱም ፕራዮሪቲ ችላ አላሉም። ቃሉን ትተው ወደ ሌላ ነገር አልዞሩም። ነገር ግን ያንን ሌላ ነገር ደግሞ አልተውትም። ሶስተኛ የመፍትሄ ሐሳብ አመጡ። እንዱ በጨለማ በድንግዝግዝ ህዝቡን አልተውም። የመፍትሄ ሐሳብ አመጡ። የመፍትሄ ሐሳብ ምን ይላል መሰላችሁ? በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከእናንተ መካከል ምረጡ አሏቸው። ደግሜ ላንብበው። በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ ደግሞ እኛ እንሾማቸዋለን አሉ። መስፈርት ሰጧቸው። መስፈርቱ መሰላችሁ? እናንተ መካከል ሰዎች አሉ ይህንን ሊያደርጉ የሚችሉ፣ ከመካከላችሁ 7 ሰዎች ምረጡ። እነዚህ 7 ሰዎች ከውጭ ሀገር አልመጡም። ከሌላ ቸርች ትራንስፖርትድ አልሆኑም። ከሌላ ሀገር አይደለም የመጡት፣ በመካከላችሁ አሉ ነው ያለው። በደንብ አድርጋችሁ ስሙኝ። ሊቀ ካህኑ ይላል ዕብራውያን ምዕራፍ 5 ቁጥር 1 ላይ ሊቀ ካህኑ ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነ ሁሉ ይሾማል ያል አሮን ሊቀ ካህን የመላእክት ዝርያ አይደለም ከሰው ማሐከል ይወጣ ነው ከሰው ሲወጣ ሊቀ ካህኑ የሰውን ችግር ያውቃል እግዚአብሔር የሚፈልገውንም ደግሞ ያውቃል ለዚህ ነው ኢየሱስ ክርስቶስ አምላክ ሆኖ ያለ ስጋ ለብሶ ወደ ምድር የመጣው እኛ የዋልንበት ያድርንበትን ስለሚያቅ እግዚአብሔር አምላክ ደግሞ የሚፈልገውንም ስለሚያውቅ ማሐከለኛ የሆነው ከዚህ የተነሳ ነው ሰው የሌለበትን ነገር ሊያውቅ አይችልም ስለዚህ እነዚህን ሰዎች ምረጡ ሲል ከመካከላችሁ ነው ያሉት የህዝቡን ኑሮ የሚያውቁ የግሪክን ሰዎች ጉዳይ የሚያውቁ የእግዚአብሔርን ስራ የሚያውቁ ሰዎች ከመካከላችሁ ምረጡ ምክንያቱም በጥቂት ሰዎች የሚሰራ ስራ ህዝቡን በሙሉ ሊያሳርፍ አይችልም ሐዋርያቶች የተገነዘቡት ይሄ ነው የኛ ፕራዮሪቲ ይሄ ነው ያሉት እኛ ለቃልና ለጸሎት እንተጋለን ይሄን ደግሞ የሚያደርጉ ሰዎች በመካከላችን አሉ ነው ያሉት ሁለተኛ በመልካም በመሐከላችን መሆናቸው ብቻ ሳይሆን እነዚህ ሰዎች በመልካም የተመሰከረላቸው ሰዎች መሆን አለባቸው በኃጢአት የማይነቀፉ መሆን አለባቸው ኢንተግሪቲ ያላቸው ሰዎች መሆን አለባቸው አንደኛ ጢሞቴዎስ ምዕራፍ 3 ላይ ና ቲቶ ላይ በዝርዝር የእግዚአብሔር ቃል ምን ይላል የማይነቀፉ እግዚአብሔር በእውነት ከነቀፋ ይጠብቀን አሜን ራሱን የሚገዛ እንግዳ ተቀባይ የማይጨቃጨቅ ገርማቸዋል ማይጨቃጨቅ ሁላችንም የሰላም ሰዎች ያርገን አሜን ጭቅጭቅ እንዳናገለግለው ያደርጋላ ገንዘብን የማይወድ ስራ ቦታ ማጭበረብር ሌሎች ሲያዩ ይሄ ሰውዬ በፍጹም ኮራፕሽን የሌለበት ሰው ነው እንድሉ እግዚአብሔር እንዲያመሰግኑ የራሱን ቤት በመልካም የሚያሳድር እያለ መስፈርቶችን ሰጥቷል በአጠቃላይ ግን ሐዋርያ ሥራ ምዕራፍ 6 ላይ በመልካም የተመሰከረለት ሰው ኃላፊነት ይወሰድ አያደላም አድሮ አያቅም የሚባል ሰው የሰው ፊት አይቶ አያደላም የሚባል ሰው ከመካከላችሁ ምረጡ አላቸው ሶስተኛና መጨረሻው መንፈስ ቅዱስና ደግሞ ጥበብ ይሞላባቸው እነዚህን እስቲ ሶስቱን ነገሮች እንይ አንድ ከመካከላችሁ ሁለት በመልካም የተመሰከረላቸው ሶስት መንፈስ ቅዱስ ይሞላባቸው እስቲ እነዚህ ዲያቆናት ብቻ ናቸው ወይ ጥያቄ ልስጣችሁ ሽማግሌዎችስ እነዚህን ሶስቱን መስፈርት ማሟላት የለባቸውም ወይ ከመካከላችን መሆን የለባቸውም ወይ በመልካም የተመሰከረላቸው መሆን የለባቸውም ወይ መንፈስ ቅዱስ የሞላባቸው መሆን የለባቸውም ወይ ኳይሮቻችንስ ከመካከላችን መሆን የለባቸውም ወይ በመልካም የተመሰከረላቸው መሆን የለባቸውም ወይ መንፈስ ቅዱስስ የሞላባቸው መሆን የለባቸውም ወይ ፓስተሮቻችንስ ከመካከላችን መሆን የለባቸውም ወይ እኔ ወደሚቀጥለው ቤተክርስቲያን ቤት ፓስተር ሊሉኝ ይችላሉ ግን ፓስተራቸው ሊሆን አልችልም ለምን በመካከላቸው ስለሌለው እኔ ያለሁት በእናንተ መካከል ነው በዚህ ኮንግሪጌሽን መካከል ነው ስለዚህ ስመ ብቻ ሳይሆን ስራዬም ይሄ ይተበቅብኛል በመካከላችን ስንሆን ማለት ነው በመልካም የተመሰከረልኝ ሰው ሲሆን በመንፈስ ቅዱስ ደግሞ የተሞላው ጥበብ ያለብኝ ሰው መሆን አለብኝ እንግዲህ ይሄ መስፈርት ለሽማግሌዎች ይሰራል ለፓስተሮች ይሰራል ለኳይሮች ይሰራል ለአምልኮ መሪዎች ይሰራል ለዲያቆናት ይሰራል ለጸሎት ህብረት ይሰራል ለጉባኤያችን በሙሉ ይሰራል ማለት ነው እንግዳውስ እንደዚህ ከሆነ በእኔና በኳይሮች መካከል ያለው ልዩነት የካራክተር ሳይሆን መኖር ያለበት ልዩነት የጸጋ ልዩነት ነው ያንታንዱ የተለያየ መክሊት ተሰጥቶታል በመክሊታችን በጸጋችን እንለያያለን ይሄ ነገር ግን ኳሊፊኬሽን ግን በጣም ያስፈልገናል አይውሽ በየትኛውም ቦታ ያለን ቤተክርስቲያን ቅዱሳን እንዲህ አይነት ነገር ቢኖረን ማንነቀፍ በኃጢአት ማንነቀፍ ዛሬ ታውቃላችሁ በጣም በጣም ቤተክርስቲያንን ያደከመው ይሄ ምስክርነት አለመኖር ነው ስለዚህ አንደኛ ነገር ችግሩ ገባቸው ሁለተኛ ነገር የነሱን ፕራዮሪቲ በቀደም ተከተል አወቁ የራሳቸውን ሶስተኛ ለህዝቡ ደግሞ መስፈርት ሰጥተው መፍቴ ሐሳብ አቀረቡ ከዛ ምን ይላል የእግዚአብሔር ቃል ይሄን ቃል ህዝቡ ሁሉ ሰምቶ ደስ አላቸው ይላል ቁጥር 5 ላይ ህዝብ ሁሉ ሲሰማ ደስ አለው እግዚአብሔር ይባርካቸው እንደ ሮባም አላሉ ሮባም ምንድነው ያለው እስራኤል እንግዲህ ወደ የድንኳኑ ይግባ እሱ ብቻውን ይግዛ ነው ያሉት እዚ ላይ ግን ምን ህዝብ ሁሉ ደስ ተሰኘ ያላችሁትን እናደርጋለን አሉ ከዛ በኋላ በመስፈርቱ መሰረት እስጢፋኖስን ፊልጶስን ጰርክሮስን ኒቆሮስን ጢሞናን ጳርሜናን 6 ሰዎችን መረጡ ሰባተኛው የአንጾኪያው ኒቆላውያን የሚለው ስድስቱ የግሪክ ሰዎች ናቸው የተመረጡት። ተበድለናል ያሉ ሰዎች ዘር ነው የተመረጡት። አንዱ ብቻ አይዛብ ነው፣ ጣሊያናዊ ነው ስሙ። ለዚህ ነው መጽሐፍ ቅዱስ ገልጾ በደንብ የምነግረን ወደ አይሁድነት የገባው የአንጾኪያው ኒቆላዊው ሰው ደግሞ ገባ ይላል። ከአይሁዶች በኢየሩሳሌም ካሉት አንድ ሰው እንኳን አልተመረጠም። ሰባቱም ኮሚቴ ተበድለናል ካሉት ሰዎች ነው የተመረጠው። ፕሮብለም ሶልቭ ካላችሁ ይሄ ነው። እግዚአብሔር የተባረከ ይሁን። አረ አንድ ላይ አሜን በሉ። ችግር ተሸክመን አንዞርም፣ እግዚአብሔር ጥበብ ይሰጠናል። አሜን። ይሄ ቀላል ችግር አልነበረም። ቤተ ክርስቲያንን የሚያፈርስ ወገናውነትን የሚፈጥር አንዱም በአንዱ ላይ ጠመንጃ እንዲያዞር የሚያደርግ ችግር ነው ይሄ ችግር። ግን የምን ችግር ነው? የአሰራር ችግር ነው። ሐዋርያቶች በእውነት የግሪክ ባልቴቶች እንዲበደሉ በፍጹም መበደላቸውንም እንኳን አያውቁም፣ አላወቁም። 99% ቤተ ክርስቲያን ውስጥ የምናጠፋው ጥፋት እያወቅን የምናጠፋው ሳይሆን ሳናውቅ የምናጠፋው ነው። እግዚአብሔር ልቤን ያውቃል እንላለን፣ ከኔ ጨምሮ። አንተ ግን ልቤን ታውቃለህ። እውነት ነው፣ እግዚአብሔር ልቤን ያውቃል። ነገር ግን እድገታችንን እግዚአብሔር የሰጠንን ኃላፊነት የሚመጥን አሰራሮች ደግሞ ያስፈልጉናል። አሜን። ውጤቱን አብረን እንመልከት። ቁጥር 7 ላይ የእግዚአብሔር ቃል እየሰፋ ሄደ ይላል። ቁጥር 7 ላይ የእግዚአብሔር ቃል ተፈላጊው ይሄ ነው። ሌላው ነገር በሙሉ ስደቱ የእግዚአብሔር ቃል እንዳይሰፋ ነው። ሌላው ችግር ኮረፕሽኑ የእግዚአብሔር ቃል እንዳይሰፋ ነው። ሌላው ችግር የአሰራር ችግር የእግዚአብሔር ቃል እንዳይሰፋ ነው። ቁጥር 7 ላይ የእግዚአብሔር ቃል እየሰፋ ሄደ ይላል። የደቀ መዛሙርቱ ቁጥር ደግሞ እጅግ እየበዛ ሄደ። ሶስተኛ ደግሞ ከካህናት ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ከካህናት ብዙ ሰዎች። ለምንድን ነው ከካህናት ያለው? እነዚህ ካህናት የሚባሉ ሰዎች ኢየሱስ ክርስቶስ እንዲሰቀል ምክንያት የሆኑ ሰዎች ናቸው። እነ ገማልያ ናቸው። ሌሊት መጥቶ ኢየሱስን ያነጋገረ እንደ ኒቆዲሞስ ናቸው። ፈጽሞ በጣም እዛ ውስጥ ያሉት የካህናት አለቆች ኢየሱስ ክርስቶስ እንዲሰቀል ምክንያት የሆኑ ሰዎች ናቸው። እነሱ አሁን ደግሞ ለሃይማኖት የታዘዙ ለእግዚአብሔር ቃል የታዘዙ ሆኑ። አሁን በደንብ ስሙኝ። ችግሩ የባልቴቶች ተጎዳን ማለት ነው። ያ ችግር መፍትሄ ሲያገኝ፣ በዚህ በኩል ደግሞ በፍጹም ሊደረሱ የማይችሉ የሚመስሉ የካህናት አለቆች ለሃይማኖት ነገር የታዘዙ ሆኑ። እዚህ ጋር ትንሽ ችግር ስንፈታ፣ እዚህ ጋር ትልቅ ውጤት እናያለን። እግዚአብሔር የተባረከ ይሁን። ምን ይሆን ከተማችን ውስጥ ያለው ችግር? ምን ይሆን ቤተ ክርስቲያናችን ውስጥ ያለው ችግር? ይህንን ችግር ችላ ባንለው፣ ይህንን ችግር ይሆን ወይ ብለን ጊዜ ወስደን ብናጤ ነው፣ ዋጋ ከፍለን ይህንን ችግር ብናስተካክል፣ ወንድሞች እህቶች ሆይ ከተማውን እግዚአብሔር አሳልፎ ይሰጠናል። ኧረ ክብር ለጌታ ይሁን። ነገር ግን ይሄ ችግር በራሱ ይጠፋል ብለን ችላ ብንል ትልቅ ለወደፊት ለመሄዳችን ለማደጋችን የእግዚአብሔር ቃል እየሰፋ እንዳይሄድ ትልቅ እንቅፋት ወይም ደግሞ መሰናክል ይሆነናል። በሁለት ነገር ልጨርስ። የመጀመሪያው ነገር ቤተ ክርስቲያን በምድር ላይ ፍጹም አለመሆኗን እንወቅ። ነገም ሌላ ችግር ልናይ እንችላለን። መደንገጥ የለብንም። ቤተ ክርስቲያን በምድር ላይ እስካለች ድረስ ችግር አይጠፋትም። ዛሬ አንድ ችግር ብናይና ብናቃልል ነገ ደግሞ ሌላ ችግር ሊኖር ይችላል። የሐዋርያት ሥራ ቤተ ክርስቲያን ችግር አልባ ካልሆነች አሁን እኛ እዚህ ያለነው ደግሞ ችግር አልባ ልንሆን አንችልም። ስለዚህ መደንገጥ አያስፈልገንም። ችግሮች በየዘመናቱ ሊኖሩ ይችላሉ። ግን ደስ የሚለው እንደጀመርነው የጌታ ቤተ ክርስቲያን እያሸነፈች ትሄዳለች። ክብር ለእግዚአብሔር ይሁን። እያሸነፈች ትሄዳለች። ሁለተኛ ለዚህ ችግር መቃለል ወይም ደግሞ መፍትሄ የሆነው የሁሉ ሰው ተሳትፎ እንደሆነ እንመልከት። የሁላችንም ተሳትፎ ነው።
Yeah, I'll be here, I'll see how I'll live. ሰውናው ይስማኛል ገኝት ሃሌሉያ ሽንን ቤት በክብር ሞልቶታል እግዚአብሔር በሲናው ሰውናው ይስማኛል ገኝት ሃሌሉያ ይህንን ቤት በክብር ሞልቶታል